አደረሳችሁ ውድ አድማጮቻችን፣ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሳችሁ አደረሰን። መቼም ዘመን ሲነሳ በአእምሯችን ብዙ ነገር ይታወሳል። እኛም ዛሬ ለአድማጮች ቢነገሩ መልካም ናቸው ብለን ያሰብናቸው መስከረም አንድ እንዴት መከበር ጀመረ፣ ዘመኑ ስለምን በቅዱስ ዮሐንስ ተሰየመ፣ እንዲሁም እንቁጣጣሽ የሚለው ስያሜ ከየት መጣ የሚሉትን የነዚህ ነገሮች ሁሉ መሰረት የሆነ ባህረ ሐሳብንና የዚህ መጽሐፍ ጸሐፊ ስለሆነው ስለ ቅዱስ ድሜጥሮስ ታሪክ እግዚአብሔር በፈቀደ ይዘንላችሁ መጥተናል። መልካም ጊዜ ከኛ ጋር። መስከረም የወር መጠሪያ ሲሆን ይህ መጠሪያው ለኢትዮጵያ ብቻ የተሰጠ ሳይሆን ከዘመነ ስጋዊ በፊት የአይሁዳውያን የአመት በዓል መጠሪያ እንደነበር ታሪክ ያስረዳናል። ሌላ ደግሞ መስከረም የክረምት መጨረሻ የመጸው ደግሞ መጀመሪያ ከመሆኑ በላይ ቀንና ሌሊት እኩል የሚሆኑበት ወርም ነው። የኖህ ልጅ ሴም ከወንድሞቹ ጋር እጣ በተጣጣለበት ጊዜ ለካም አፍሪካ በእጣ ደረሰውና ወደ ኢትዮጵያ ገባበት። ወሩም መስከረም በልምላሜና በአበባ ደምቆና ሸብርቆ በሚታይበት ወቅት ስለሆነ እንቁ የሆነ እጣ ወጣችልኝ ሲል ፈጣሪውን ያመሰገነበት ነው። ለእስራኤላውያን የአመቱ መጀመሪያ ወር ሚያዝያ ነው። እግዚአብሔር ለእስራኤላውያን ይህ ነጻ የመውጣት ወር የአመት መጀመሪያ ይሁናችሁ እንዳላቸው ሁሉ የካም ልጆችም ይህንን ወደ ኢትዮጵያ የገቡበትን ወር የአመት መጀመሪያ የአባታችን የካም መታሰቢያ ይሁነን ብለው ሰይመውታል። ወጫ ብዙ መጠሪያና ትውፊት እንዳለው የሚታወቅ ነው። ሌላው ስያሜ ደግሞ እንቁጣጣሽ የሚለው ሲሆን ይህ ስያሜ እንዴት መጣ ስንል ጠይቀናል። ሊቀ ጠበብት አረጋዊን አገዘ በማህበረ ቅዱሳን የስማ ጽድቅ ጋዜጣ አዘጋጅ
እንቁጣጣሽ የተባለበት ምክንያት ብዙ ሊቃውንት ብዙ ይላሉ። ለምሳሌ ንግስተ ሳባ ወደ ንጉስ ሰሎሞን በሄደችበት ጊዜ እዚያ የእንግድነት ወራቷን የጉብኝት ወራቷን ፈጽማ በምትመለስ ጊዜ ይሄ ለችግርሽ፣ ለጣጣሽ፣ ለሁለንተናሽ የችግር መፍቻ ይሁን ብሎ የተለያዩ ወርቆችን ሸልሞ ሰጣት ሰጥቶ ላካት የሚሉ አሉ። ይሄ ግን ከነበረው የታሪክ ሂደት ስንነሳ የሚያስኬድ አይደለም። ምክንያቱም ንግስተ ሳባ ከዚህ ነው ወርቅ ጭና ሄደችው። ወርቅ፣ አልማዝ፣ ብር ጭና ወደ ንጉስ ሰሎሞን እንደ ሄደች ነው እንጂ ታሪኳ የሚያስረዳን ከዚያ ወርቅ ተሰጥቷት ጭና እንደ መጣች አይደለም። ከዚያ ጸንሳ እንደ መጣች ነው የምናውቀው። ለገጸ በረከት፣ ለእጅ መንሻ ወርቅ፣ ብር፣ አልማዝ ጭና ነው ሄደችው። ስትመለስ ግን ቀዳማዊ ምኒልክን ጸንሳ እንደ መጣች ነው ታሪኩ የሚያስረዳው። እና እንቁጣጣሽ በእኛ ቤተ ክርስቲያን፣ በእኛ ህዝብ፣ በተለይ ወደ ገበሬው ማህበረሰብ ዘልቀ ስታይ እንቁጣጣሽ ምን ማለት ነው? ብዙ ህብረ ቀለማት ያሉት ነገር ማለት ነው። ተንቆጥቁጧን ይላል። ገበሬው አዲስ ልብስ ለብሶ ሲያይ ጋቢውም፣ ሱሪውም፣ ጫማውም፣ ሻሹም በልዩ ልዩ ህብረ ቀለማት ያጌጠ ልብስ ለብሶ ሲያይ እገሌ ተንቆጥቁጧን፣ እገሌ እንቁጣጣሽ መስሎ ዘለቀ ነው የሚለው። እንቁጣጣሽ ማለት አበቦቹ፣ አረንጓዴ አበባ አለ፣ ቀይ አበባ አለ፣ ቢጫ አበባ አለ፣ የእህሉ አበባ አለ፣ የአትክልቱ አበባ አለ፣ የዛፉ የሳሩ ይህ አይነት ቅንብሩ በጣም ብዙ ህብረ ቀለም ያለው ነገር በምድር ላይ ታያለህ። ምድርን ወደ ተራራ ላይ አይንን ስትወረውር ብዙ ህብረ ቀለማት ያሉት አበቦችን ነው የምታየው። ይህን እንቁጣጣሽ ነው ያሉት። የዘመን መለወጫውን አሁን በመልክዓ ምድሩ፣ በገጸ ምድሩ፣ በአበባው፣ በዛፉ፣ በእሸቱ፣ በአትክልቱ በሚታይ ነገር ነው እንቁጣጣሽ የዘመን መለወጫ ተብሎ የተጠራው። ክረምቱ በሰጣት በረከት ምድር ያሳየችውን የተለያዩ አበቦች፣ የተለያዩ ፍሬዎች፣ የተለያዩ አትክልቶችን የሚገልጽ ነው እንቁጣጣሽ ማለት። ከዚህ የተነሳ ማህበረሰቡ እንቁጣጣሽ የሚለው በጣም ብዙ ህብረ ቀለም ያለው ነገር የሚያሳይ አበቦቹ፣ እነኚህን የሚያሳይ ነው እንቁጣጣሽ ተወሰጀበት ከዚህ አንፃር።
እንቁጣጣሽ ሲያሚነቱን ብቻ ያዘ ስላልሆነ ቅዱስ ዮሐንስ የመባሉ ምስጢር እንዴት ነው ስንል አሁንም ሊቀ ጠበብትን ጠይቀናቸዋል።
ቅዱስ ዮሐንስ የተባለበት ምክንያት መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ በብሉይ ኪዳንና በሐዲስ ኪዳን መካከል የነበረ የመጨረሻ ነቢይ ነው። የብሉይ ኪዳን የመጨረሻው ነቢይ መድኃኔ ዓለም ክርስቶስን በልደት በጽንሰት በልደት 6 ወር የሚቀድም መገናኛ ድልድይ ነው። ብሉይ ኪዳንን ከሐዲስ ኪዳን፣ ሐዲስ ኪዳንን ከብሉይ ኪዳን ያገናኘ ነቢይ፣ ነቢይ፣ ካህን፣ ወሰማይት፣ ወባህታዊ ሁሉ ነገር የሆነ መጥምቀ መለኮት ቅዱስ ዮሐንስ አገናኝ ስለሆነ ብሉይ ኪዳንና ሐዲስ ኪዳንን ያገናኘ ከብሉይ ኪዳን ተነስቶ ከክርስቶስ መወለድ ቀድሞ 6 ወር ተነስቶ መንግስተ ሰማያት ቀርባለችና ንስሐ ግቡ በማለት መድኃኔ ዓለም ክርስቶስን ከዚህ ዓለም ምእመናን ጋር ከዚህ ዓለም ህዝብ ጋር አገናኝቶ መስክሮ በብሉይ ኪዳንና በሐዲስ ኪዳን እንደ ድልድይ ሆኖ ያገለገለ ታላቅ አባት ስለሆነ አባቶቻችን የዘመን መለወጫውን ቅዱስ ዮሐንስ ብለው ሰይመውታል። እንደ ድልድይ ነው። አሁን መስከረም አንድን ያየ እንደሆነ የክረምቱ መጨረሻ አካባቢ እንደገና ደግሞ የመከሩ መምጫ መሃል ላይ ስለሆነ ይሄን ዘመን በብሉይና በሐዲስ መካከል እንደነበረው ዘመን ሁሉ ለአገልግሎቱም ለመጥምቀ መለኮትነቱም መታሰቢያ ይሆን ዘንድ ለድልድይነቱም መታሰቢያ ይሆን ዘንድ ይሄን ዘመን ቅዱስ ዮሐንስ ብለው ተናባቶቻችን። እንደገና መስከረም ሁለት ደግሞ ምትረተ ርእሱ ነው። ራሱ በሰማዕትነት ተቆርጦ ሄሮድስ ራሱን ያስቆረጠበት መስከረም ሁለት ስለሆነ ዋዜማው ቅዱስ ዮሐንስ ለሱ እንደሚሰጥ አባቶቻችን ወስነዋል። በነገራችን ላይ በየአመቱ ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስ፣ ዘመነ ዮሐንስ ይፈራረቃሉ። ግን ቅዱስ ዮሐንስ የሚለው የእለቱ ስያሜ ለመጥምቀ መለኮት ቅዱስ ዮሐንስ የተሰጠው ከዚህ አንጻር ነው። ድልድይ ነው። እንደ ድልድይ የሚያገለግል አባት ነው። በብሉይና በሐዲስ ኪዳን መካከል በብሉይም ትንቢት የሰበከ በሐዲስ ኪዳንም ስለ ክርስቶስ መወለድ ስለ ክርስቶስ ቤዛነት የመሰከረ ነቢይና ሐዋርያ ስለሆነ ይህ ቀን ለሱ በመታሰቢያነት እንዲሰጥ አባቶቻችን ወስነዋል።
የቅዱስ ዮሐንስ ረድኤትና በረከት ከሁላችንም ጋር ይሁንልን። አሁን ደግሞ የዘመን አቆጣጠር መነሾ የአጽዋማትና በዓላት መገኛ ስለሆነው ስለ ባህረ ሐሳብ እንዲሁም የመጽሐፉ ጸሐፊ ወይም ደራሲ ስለሆነው ስለ ቅዱስ ድሜጥሮስ ትንሽ እንላችሁ ዘንድ ጆሯችሁን አውሱን። አዲስ ዘመን መባቻ መስከረም አንድ ቀን በአመቱ በዓላት የሚውሉበትን አጽዋማት የሚገቡበትና የሚፈቱበትን ቀናትና ዕለታት በባህረ ሐሳብ እያሰላች ለምእመናን እንደምታሳውቅ ይታወቃል። ይህ መጽሐፍ ደግሞ ባህረ ሐሳብ ሲሆን ቃሉ የግዕዝ ነው። በአረበኛ አቡሻከር፣ በአማርኛ ደግሞ የዘመን አቆጣጠር በመባል ይታወቃል። ይህ የዘመን አቆጣጠር የቀመረው 12ኛው የእስክንድርያ ሊቀ ጳጳስ ቅዱስ ድሜጥሮስ ሲሆን እርሱም ጾመ ነነዌ፣ ሆሳና፣ ትንሳኤና ጳራቅሊጦስ እሁድ፣ ርክበ ካህናት እና ጾመ ድህነት ረቡዕ፣ እርገት ሐሙስ፣ ስቅለት አርብ ሆነው እንዲውሉ ወይም ከነዚህ ዕለታት ባይወጡ እያለ ሲመኝ ከእግዚአብሔር የታዘዘ መልአክ መጥቶ ድሜጥሮስ ሆይ ይህ ሁሉ በሐሳብ ይፈጸማልን? ቢያደርጉት ነው እንጂ ሱባኤ ግባ ብሎ ነገረው። ቅዱስ ድሜጥሮስም በአንድ የጸሎት ጊዜው 7 ጊዜ አቡነ ዘበሰማያት እየደገመ በቀኑ 7 ሱባኤ በሌሊት 23 ሱባኤ እየገባ አምላክን ለመነ። ለምን የቀኑን ሱባኤ አሳነሰው ቢባል ቀን ቀን በማስተማር የተጣላ በማስታረቅ ስለሚውልና ሌሊት ግን ከዚህ ሁሉ ነጻ ነውና የሌሊቱን ሱባኤ አበዛው። በቀኑም ሱባኤ 49 አቡነ ዘበሰማያት፣ ሌሊት ደግሞ 161 አቡነ ዘበሰማያት በማድረግ እግዚአብሔርን ጠየቀ። ከዚያም ቅዱስ ድሜጥሮስ የአጽዋማትንና በዓላትን ከዚህ አይወጣም ከዚህም አይወርድም በማለት 7 አጽዋማትን በሶሪያ፣ በአንጾኪያ፣ በሮማ ባሉ ለ3ቱ ሊቃነ ጳጳሳት አራተኛ ደግሞ በኢየሩሳሌም ላሉ ኤጲስቆጶሳት ጽፎ ሰደደላቸው። እነሱም ተቀብለው ሐዋርያት በዲድስቅልያ ካስተማሩት ጋር አንድ ሆኖ ስላገኙት ደስ ብሏቸው ባህረ ሐሳቡን አስተምረዋል። ባህረ ሐሳብ ማለትም ቁጥር ያለው ዘመን ማለት ነው። ባህር ከመንጩ ከነቁ ወጥቶ ቢፈስ አያልቅም። ዘመንም ምጽአተ ክርስቶስ እስኪያግደው ድረስ ሰውን እያሳለፈ ሲመላለስ ይኖራል። የባህረ ሐሳብ ተምሳሌትነቱ እንግዲህ ይህን ይመስላል። ውድ አድማጮቻችን፣ እኛ በትንሹ የዘመን አቆጣጠር መነሻችንን እንዲህ ቃኝተነዋል። መጪው ዘመን የሰላምና የደስታ ይሆንላችሁ ዘንድ እንመኛለን። ወስብሐት ለእግዚአብሔር።